ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ቀዳሚ መሰናዶ ፔቨን መለሰ ኢትዮጵያ ውስጥ ብዙም ትኩረት ያልተሰጠውን የእንስሳት እንክብካቤ ባህል እንዲዳብር ጥረት እያደረጉ ከሚገኙ ወጣቶች መካከል አንዷ ናት። ፔቨን ጉዳት የደረሰባቸውንና ርኅራኄ የተነፈጋቸው እንስሳቶችን ለመርዳት በምታደርጋቸው እንቅስቃሴዎች የብዙዎቹን ቀልብ ስባለች። በተያያዥ ጉዳዮች ላይ ሀሳቧን ታጋራን ዘንድ የምሽት እንግዳችን አድርገናታል። አስቀድማ ወደ መሰል ተግባራት ለመግባት የወሰነችበትን ምክንያት ታስረዳናለች።
ከህፃንነት የጀመረ ፍላጎት ነው፣ ከልጅነት ማለት ነው። እና ልጅ ያለው ውሾች ነበሩኝ፣ አሳድግ ነበረ። ግን መጀመሪያ እንደማንኛውም እንደ አብዛኛው ማህበረሰብ ስለ እንስሳት ያለኝ አዌርነስ ምንም የለኝም እንጂ ምንም አዌርነስ አልነበረኝም። እና እንስሳ አይቼ ማወቄን ራሱ ትዝ አይለኝም ከአምስት ከስድስት ዓመቴ በፊት ማለት ሚሞሪ ውስጥ የለም። ድመትና ውሻ የሚባለው ነገር እና የሆነ ጊዜ ተከራይተን የምንገባበት የነበረው ግቢ ላይ ውሻ ነበሩ እና ውሻ እርጉዝ ናት፣ ወልዳ ነበረ። በዛ ሰዓት እንዳለ የእኛ ግቢ ማህበረሰብ ምን ብሎ ይነግረኛል? ስለምትናከስ ገቢ ድንጋይ ወርውሪባት ይልኛል። እና ልክ እኔም ስመጣ እዛች ቦታ ጋር ድረስ ድንጋይ ይዤ እየወረወርኩባት ነው የማልፈው እዛች ውሻ ላይ ማለት ነው። እና ለካ አሁን አድጌ ሲገባኝ ውሻ ትጮ የነበረው ልጆቿን ለመጠበቅ ነው እንጂ እኛን ለማጥቃት አልነበረም። እና ግን ማህበረሰቡ በህፃንነቴ እነዛ ሰዎች ምን አስተማሪኝ? ደብድቢያት የሚለውን ነገር አስተማሪኝ። እና ከዛ በኋላ ያየሁትን ውሻ ለማሯሯጥ ነበር ስራ ድንጋይ ይዞ ማለት ነው። እና ከዛ እሷ ውሻ የት እንደገባች አላውቅም፣ ትዝ አይለኝም። ሌላ ውሻ መጣች፣ እሷ እንዴት እንደሆነ አላውቅም፣ ብቻ ትሻሻኝ ነበር። የሆነ ጊዜ እንዴት እንደተቀራረብን ሳላት ተቀራርበን ያገኘው ተራሴን። እና ከዛም በቃ የሚያሳዩት ፍቅር ምናምን ምናምን ሳየው ሰው ልክ እንዳደለ ገባኝ። በዛ ትንሽ እድሜም ቢሆን ተረዳውኝና ለእነሱ ፍቅር መስጠት እንዳለብን ገባኝ። ከዛን የወለደችው ልጅ እኔ ማሳደግ የጀመርኩት እና ሊጥሉ ሲሉ እኔ መቀማት የጀመርኩት። ግን ያው ህፃን ስለነበርኩ አቅም የለኝም ማለት ማስጣል አልችልም። እየወሰዱ ይጥሉብኝ ነበረ፣ ይገሉብኝ ነበር በምርጥ ነው። ሳድግ ግን በቃ ለእነሱ የሆነ ነገር ማድረግ አለብኝ ብዬ አስብ ነበረ።
የልጅነት ህልምሽ በተወሰነ መንገድ የተሳካ ይመስለኛል። ምክንያቱም አሁን እንስሳትን የሚንከባከብ ቡድን አቋቁመሻል፣ ወደ ተቋምም የቀየርሽ ይመስለኛል። እንስሳት ትኩረት ይሻሉ የተሰኘ ተቋም መስራች ነሽ። ምን አይነት ስራዎችን ነው የሚሰራው? እስቲ በዝርዝር ከምሰሯቸው ስራዎች መካከል የተወሰኑ ብትነግሪኝ ብታጋሪ።
አሁን የቮለንቲር ቲም ነው ሆኖ ነው ያለው፣ ግን በቅርብ ጊዜ ላይሰንስ ያገኛል። ትንሿን የመንግስት አሰራር አቁሟል፣ አዲስ ላይሰንስ መቀበል ቆሟል። በዛ ምክንያት አሁን ማግኘት አልቻልም። እና እየተሰራ ያለው ስራ አንደኛ አዌርነሱ ነው። እንደነገርኩ ማለት ማህበረሰቡን መቀየር የሚችለው አዌርነስ ነው። ድርጊትም አለው በተለያዩ የማህበራዊ ሚዲያ ፕላትፎርሞች ላይ ነው እሱን እያደረኩ ያለሁት። ሁለተኛ የተጣሉ ውሾችን ከመንገድ ማንሳት፣ ስልክ ደግሞ ያው ሁሉንም ማንሳት አንችልም፣ አቅም ይጠይቃል፣ በጣም ብዙ አቅም ይጠይቃል። እና ግን በቻለው አቅም በጣም የተጎዱ እንስሳትን እናነሳለን። በተለይ ደግሞ መኪና አደጋ የሚደርስባቸው እንስሳትን ውሾች፣ ድመቶችን አንስቶ የማሳከም ስራ፣ ከዛ በኋላ ለተወሰነ ጊዜ የማስጠለል ስራ ነው እና ደግሞ ቤት እንዲያገኙ የማድረግ ስራ ነው እየተሰራ ያለው። ፈረሶችንም በተወሰነ እናሳክማለን። ያው ሁሉንም ማለት አይደለም፣ ግን ባለቤቶቻቸው አውጥተው የሚጥሏቸው መኪና የሚገጫቸው እንደነሱ አይነት ፈረሶችን የማሳከም ስራ ከሐኪሞች ጋር በመተባበር እንሰራለን። አዶፕሽን ስራ ሰው ውሻን እንዳይገዛ ከጎዳና አንስቶ ማሳደግ እንዳለበት እሱን እናሳያለን። ሰዎች እንዳይጥሉ እንነግራለን፣ እንዳይጥሉ ሰዎች ውሾችን እንዳይጥሉ እሱን እንነግራለን። እና ያው በብዛት ሕክምናው ላይ ያለ ነው የተጎዱ ውሾችን የማሳከም ማንሳት፣ ቤት የማግኘት እንደዚህ አይነት ነገሮች ናቸው እየተሰሩ ያሉት። አዌርነሱ ግን በደንብ ይሰራል። አሁን ላይም እንስሶችን መንከባከብ የሁሉም ማህበረሰብ ኃላፊነት ነው በሚል ጎዳና ላይ ምገባዎች ተጀምረዋል። ምገባው በየቀኑ አይደለም፣ በወር አንድ የሚካሄድ ምገባ ነው። እሱ ያው ማህበረሰቡ እኛን አይቶ የእኛን አሻራ ተከትሎ እዛ አካባቢ ላይ ያሉት እንስሶች መመገብ እንዲጀምር የማድረግ ዘመቻ ነው። እሱ በሰፊው እየተሰራ ነው። ክትባቶችም አንዳንዴ ይሰራል። እንደዚህ አይነት ነገሮች ናቸው እየተሰራ።
ኢትዮጵያ ውስጥ እንግዲህ ሰዎች ከቤት እንስሳት ጋራ አብረው ይኖራሉ። ነገር ግን ለቤት እንስሳት ፍቅራቸውን የሚገልጹበት መንገድ ለየት ያለ ነው። ከዛ ውጭ ደግሞ እንደውም ጎዳና ላይ ያሉ ውሾችን ከመንከባከብ ይልቅ ከህፃንነታችን ጀምረን ማጥቃቱ ላይ እንበረታለን። ፈረሶቹም አህዮቹም የአገልግሎት ጊዜያቸውን ካቋረጡ በኋላ ገጥማቸው ዕጣ ፈንታ አሳዛኝ ነው በአብዛኛው። ምን አይነት ምላሽ አገኘሽ? ኧረ ይሄ ነገር ቅንጦት ነው፣ ችግር ባየለባት ሀገር ውስጥ እንስሳትን በዚህ ሁኔታ ርኅራኄና እንክብካቤ ማላመድ ትክክል አይደለም የሚሉ ሙግቶች አልገጠሙሽም ወይ? ስላሉት ተግዳሮቶች ንገሩኝ።
ተግዳሮቱ በጣም ብዙ ነው ቢወራ ማለት ግን እኔ ምን አስባለሁ መሰለክ አንደኛ መጽሐፍ ቅዱስ ያነብ እንደኖረም ሰው መጽሐፍ ቅዱሳችንም ጻድቅ ለእንስሳው ነፍስ ይራራል ይላልና ረህራሄ የሚጀምረው ስልጣኔ የሚለካው ይባላል እንስሳ ለእንስሳ በመታሳየው ልክ ነው የሰው ልጅ ረህራሄ የሚለካው ይባላልና በጣም ብዙ ሰዎች አይቀበሉኝም ኖርማሊ ከሚቀበሉኝ የማይቀበሉኝ ይበዛሉ ከሚመርቁኝ የሚሰድቡኝ ይበዛሉ እና ቻሌንጁ በጣም ብዙ ነው እሱና እኔ ኖርማሊ ሰዎች እንስሳ መርዳትን እንደ ቅንጦት ለእንስሳ ምግብ ማብላትን እንደ ቅንጦት ነው የሚያስቡት እና እኔ ምን አስባለሁ መሰለህ ይሄ የምንጋራቸው ስሜቶች አሉ አሁን ለምሳሌ መሰረታዊ ነገር ለኔ ብዬ ማስበው ለእንስሳ ያስፈልጋሉ ብዬ አስባለሁ መመገብ መጠለያ ማግኘት ህክምና ማግኘት እነዚህ የተለያዩ ነገሮች እኔ እንደሚያስፈልገኝ እሱ ያስፈልጋል ብዬ አስባለሁ ምክንያቱም እኔ ሲርበኝ ቅንጦት ካደለ እሱ ሲርበው እንዴት ቅንጦት ሊሆን ይችላል ገብቷል ሀሳቤ እኔ መራብን ካወቅኩኝ እንዴት እንስሳው መራብ ለኔ ቅንጦት ሊሆን ይችላል ምክንያቱም እኔ ሲርበኝ ኖርማሊ ሳታጣኩ ገንዘብ ሳይኖርህ ራሱ አረል ወይ በስራ ተይዘ ወይ ምን የሆነ የራቡ ስሜት ሲሰማ ምግብ መብላት እየቻልክ ሳትበላ እንኳን እንዴት ላይክ እንደምትበላኩ ታውቃለህ በኋላ ግን ራቡ አያስቀምጥም ያንስሳ ደግሞ ደጣ ፈንታ ለመብላት ነው ታርቦ ጸጥ ብሎ መተኛት ሊሆን ይችላል ምክንያቱም እኔ አንደበት አለኝ ራበኝ ይላል እንስሳው ራበኝ አይልም ጠማኝ አይልምና የኛ ሀገር እንስሶች እንደው ራቡን ብቻ አይደለም የሚታገሉት ከህዝቡ ዱላ ጋር ነው ራቡ ታመህ እጢ ወጥቶ እንደዚህ ሲያስደፍርኮ ምናምን እየተጎተትክ እግር ተሰብሮ አይን ተሰብሮ ይልክ አይራራልህም ማህበረሰቡ እንደዛ ሆኖ አይጠቃህም ይቀጠቅጥሃልና ቢደርስብኝ ጫና ብዙ ነው ግን ምንድነው አምኝበት የገባሁት ነገር ነው ስለዚህና ደግሞ ለውጥ ለማምጣት ነው እየተራመድኩ ያለሁት ስለዚህ ለውጥ ለማምጣት ይጃችሁ ደግሞ ተቃውሞች የሚጠበቁ ነገሮች ናቸው ስለዚህ ብዙ አስደነግጡኝ የመጀመሪያ ጀመርኩ ግዜ አስደንግጦኝ ነበር ኮንፊደንስም ስላልነበረኝ ይሄ የሰውን ምላስ የመቋቋምም አቅም ስላልነበረኝ አሁን ላይ በጣም አደብር ያለው ብዬ ስለማስብ እነዚህ ነገሮች የተቋቋምካቸው ነው ያለውት ግን ሰዎች እንደዛ ነው የሚያደርጉት ፈረሳቸውንም ቢሆን ከተገረገሉ በኋላ ወይ መኪና ደጋ ሲደርስበት አውጥተው ይጥሙታል ከዛ በኋላ አንዳንዶቹ ደግሞ ወደ ቤት እንዳይመለስ አይኑን ይጎለጉሉታል አይኑን ጉልጉለው ወደ አስፋልት ይጥሉታል ከዛ በኋላ ጥለውት ደግሞ አይጠብቁትም አይሄዱም ጥለውት ይጠብቁታል ሩቅ ሆነው ምክንያቱም አንድ ቅልብልብ ብሎ የሚመጣ መኪና ሊገጨው ይችላል ከዛ በኋላ ካሳ ይቀበሉበታል ካሳ ይቀበሉበትና ከዛ ደግሞ ሌላ ተረኛ የሚሰቃያ ካል ይገዙበታል ምክንያቱም ህጉም እንትን አይላቸውም ህጉም ለምን ይሄን እንስሳ አቢዝ አደረክ የሚለው ገና ነው እና ይሄ ህጉ ራሱን እየሰራ ያለው ምናልባት እኔ በሬ ቢኖርም በሬን እንትና የሥራ መሰራበትን አጠቃብኝ ስል እንደ ንብረት ስለሚቆጠር ህጉ ይዛን ይደግፈኝ ይችላል ግን ለነዚህ በየመንገዱ ለሚጣሉት ግን ማንንም አይደግፋቸውምና ይሄ በጣም ማለት እንደ ማህበረሰብ በጣም የተሳሰብ ይወረድንበት ልክ ነው ይሄ የመጨረሻው ልካችን ነው ብዬ ነው ማስበው
ሄቨን በእነዚህ ፈተናዎች ውስጥ አልፈሽ ግን ዛሬ ላይ ደርሰሻል በጎ ፈቃደኞችን እያስተባበርሽም ለሌሎች ምሳሌ የሚሆን ስራ እየሰራሽ ነው ተቃውሞም ድጋፉም ቢኖርም ቢያንስ ግን በተወሰኑ ሰዎች ጭንቅላት ውስጥ አዲስ እይታን እየፈጠርሽ ትገኛለሽ የወደፊት እቅድሽ ምንድን ነው ስለ ተቋሙ ምስ የወደፊት አላማዎች ደግሞ ጠቅልላ አድርገሽ ንገሪን ከመሰነባበታችን በፊት
እቅድ ብዬ ማስበው አንደኛ ሼልተር መክፈት እፈልጋለሁ አሁን ላይ ትንሽ ሰፖርትም የለም ዶኔሽንም ስለሌሉ ሼልተሮች ለመክፈት ተቸግረናል ምክንያቱም
እንደነሳ መጠለያ ቦታ ማለት ነው
አዎ እና የሚነሱት እንስሳዎች ምናስቀምጥበት ቦታ የለም ኒዱ በጣም ትልቅ ነው እንደ ሀገር ምንም እየተሰራ አይደለም ምንም እየተሰራ በሌለበት ቦታ ላይ ደግሞ ለመትከል ስትራራጥ ያው ገና ጅማሬ ስለሆነ ትልቅ ነገር ይዘ ነው መንሳት ያለብህ ማለት ነው እንደዛም ሆኖ አሁን ትልቅ ሼልተር ብንከፍትም ይህን ሁላ እንስሳ ማስጠለል እንችላለን ማለት አይደለም ቢያንስ ግን የተጎዱ እንስሳትን በተለይ የሚያርፉበትን ነገር ማድረግ እንችላለን እና ሼልተር በጣም ወሳኝ ነው አሁን ላይ እሱ ላይ ነው እየተንቀሳቀስኩ ያለሁት ዶኔሽኖች በማሰባሰብ ሼልተሮችን ለመከራየት ምክንያቱም አሁን ላይ ሙሉ ግቢ ራሱ ኪራይ በጣም ብዙ ነው ለእንስሳ ደግሞ ስትል የሚያከራይክ የለም ምናምን እና እሱ ትልቅ ችግር ነው ሼልተር ግን በጣም በቅርብ ጊዜ ውስጥ ማሳካት የምፈልገው ነገር ሼልተር መክፈት ነው ህክምና ተቋማቶችን መገንባት ምክንያቱም አሁን ላይ ማህበረሰቡ አንዳንዴ እንስሳ እየወደደም የማያሳክምበት ይሄ በግዴለሽ የማያሳክሙትን ሳይሆን እንስሳ እየወደደም የማያሳክምበት ምክንያት ኮስቱ ሀይ ስለሆነ ነው በጣም የእንስሳ ህክምና ክፍያ በጣም ውድ ነው እና እሱ ነገሮች በቅናሽ የሚገኙበትን ነገር ማድረግ ማቋቋም እንፈልጋለን እኛ በቅናሽ የሚደረጉበትን ነገር አድርገን ከዛ የሚገኘው ገንዘብ ወደ እንስሶቹ ሼልተር የሚገባበትን ነገር ማድረግ እንፈልጋለን እንደዚህ አይነት ተቋሞች ቢያንስ እንኳን በየክፍለ ከተማው አንድ መኖር አለበት ግዴታ ነው ለእንስሶቹ ሲባል ማለት ነው እና እንደዚህ አይነቶቹን ተቋማት መገንባት እንፈልጋለን የጉዳና ላይ በተለይ ሴት ውሾች ናቸው አሉ እኛ ሀገር በጣም ከውሾችም እየተቸገሩ ያሉት። ምክንያቱም ማንም ሳይፈልጋቸውም አውቶ ይጥሏቸዋል። ወንድ ውሻ እንድትወልድ ይፈለጋል፣ ከወለደች በኋላ ሴቷ አትፈልግም፣ ጥቅም የላትም። እንደዚህ አይነት ነገር ነው ያለው እና የእነሱን ቁጥር መቀነስ እንፈልጋለን። እሱ የሚደረገው ደግሞ በኦፕሬሽኖች ነው፣ ዝም ብሎ በመርፌ ምናምን ሳይሆን ኦፕሬሽኖች ነው። ብዙ አይነት ቦታ ይፈልጋል። መድኃኒቱ ኮስት ሀይ ነው እና በተቻለን አቅም ጎዳና ላይ ያሉ ውሾች እንዳይበዙ ማድረግ እንፈልጋለን። ምክንያቱም እጣ ፈንታቸው ሞት ነው፣ መኪና ነው። ያን እንደዛ ሰፈር እንዲያደርገው እንፈልግም እና እሱ ማድረግ እንፈልጋለን። በአጠቃላይ የቤት እንስሳት ፈረሶች፣ አህዮችን ከጥቃት መከላከል፣ ማህበረሰቡን ማንቃት እኔ ነቅቶ ማየት ትልቁ ህልሜ ነው። ከነዚህ ሁሉ ባሻገር ማህበረሰብ ከነቃ አንተ የምታደርጋቸው ነገሮች እየቀነሱ የአንተ ሎድ እየቀነሰ ነው የሚሄደው እና ማህበረሰቡ እንዲነቃ የሚደረጉ የዘመቻ ስራዎችን በጣም በሰፊው ተሰርተው እንግዲህ እንስሶች የማይሳቀቁበት ሀገር፣ የማይደበደቡበት፣ የማይቀጠቀጡበት ሀገር ማየት በቃ እንደ ሌላው ዓለም እንደ ውጭው ዓለም በሰላም ሰው አምኖ ምድር የሁሉም ሰው መሆኑን አምኖ የሁሉም አካል መሆኑን የእንስሳም የሰውም አካል ምድር መሆኑን አምኖ የሚኖሩበትን ሀገር ማየት በጣም እሱ በጣም ትልቅ ቢሽ ነው። የመጨረሻ ቢሽ እሱ ነው።
ፌቨን መለሰ፣ የተለያዩ እንስሳትን ተንከባካቢ ነሽ። ኢትዮጵያውያን ደግሞ ለእንስሳት ያላቸውን ሩህሩህነትና እይታ እንዲያሻሽሉ እንቅስቃሴ የጀመርሽ ወጣት ነሽ። ሀሳብሽን ለአድማጮች ለተመልካቾች ስላጋራሽልኝ በጣም አመሰግናለሁ። እግዜር ይስጥልኝ።
በጣም አመሰግናለሁ።
የኢትዮጵያ ትምህርት ሚኒስቴር በ12ኛ ክፍል መልቀቂያ ብሔራዊ ፈተና ላይ የሚካተቱትን የትምህርት አይነቶች አስመልክቶ ያሳለፈው ውሳኔ በባለሙያዎች ትችት ተሰንዝሮበታል። የዚህን ጉዳይ ዝርዝር ደግሞ ገብረ ሚካኤል ገብረ መድን እንደሚከተለው አቀናብሮታል።
የትምህርት ሚኒስቴር በዘንድሮ ዓመት በ12ኛ ክፍል መልቀቂያ ብሔራዊ ፈተና ላይ የሚካተቱ የትምህርት አይነቶችን ይፋ አድርጓል። የሚኒስቴሩ የሕዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ አመለወርቅ ሕዝቅኤል ለአሜሪካ ድምፅ በሰጡት ቃለ መጠይቅ ለማህበራዊ ሳይንስ ተማሪዎች የሚሰጠው ፈተና እንግሊዘኛ፣ ሂሳብ፣ ታሪክ፣ ጂኦግራፊ፣ ኢኮኖሚክስ እና ስኮላስቲክ አፕቲቲዩድ የሚባሉ የትምህርት አይነቶችን እንደሚያካትት ዘርዝረዋል። የተፈጥሮ ሳይንስ ተማሪዎች ደግሞ እንግሊዝኛ፣ ሂሳብ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ እና ስኮላስቲክ አፕቲቲዩድ ይፈተናሉ ብለዋል። ከዚህ ቀደም ሲሰጥ የነበረው የሥነ ምግባርና የሥነ ዜጋ ትምህርት ግን ከመልቀቂያ ፈተናው ውጪ እንደተደረገ አስታውቀዋል። በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽንስ መምህር ዶክተር ጌታቸው ጥላሁን በሚኒስቴሩ ውሳኔ ከማይስማሙት ባለሙያዎች አንዱ ናቸው።
መጀመሪያ ትምህርቱ ራሱ የሚያስፈልጋቸው ይመስለኛል ለወጣቶቹ ለልጆቹ በብዙ መልኩ ከሞራልም ከስነ ምግባርም አንጻር ይሁን ከሲቪክ ራይትስ እና ሬስፖንሲቢሊቲስ እነሱን መብታቸውንም ኃላፊነታቸውን እንደሚገባ ማወቅ መለማመድ እንዲችሉ የሚያስፈልግ ትምህርት ይመስለኛል። ነውም ባለፉት ብዙ ዓመታት እየተሰራ ነው። አልፈውም እኮ ደግሞ ዩኒቨርሲቲ ሲመጡ እንደገና አለ የኮርስኛም ጋር ዲፓርትመንቱ አለ፣ ስራው አለ። ስለዚህ አግባብ አድርጌ አልወስደውም።
በአዲስ አበባ ዩኒቨርሲቲ የስርዓተ ትምህርት መምህርና ባለሙያ ዶክተር ዳዊት መኮንን ደግሞ የሁለተኛ ደረጃ ተማሪዎች በምን አይነት ትምህርቶች መመዘን አለባቸው የሚለውን ለመወሰን ከግምት መግባት ያለባቸው ነጥቦች እንዳሉ ያመለክታሉ። ባለሙያው በሂደቱ ታሳቢ መደረግ ይገባቸዋል ካሏቸው ነጥቦችም የተወሰኑትን ዘርዝረዋል።
የመጀመሪያው መሰረታዊ ጉዳይ የሁለተኛ ደረጃ ትምህርት ዓላማዎች ምንድን ናቸው የሚለውን ከትምህርት ፖሊሲውም አንጻር ይሁን ካልተጻፉ ጉዳዮች በመነሳት እዛ ላይ ስምምነት መድረስ ያስፈልጋል። የዚህ ስርዓተ ትምህርት ምን ምን መሰረታዊ ክለቶችና ብቃቶችን ሊያሳድግ ተፈልጓል የሚለው ሁለተኛው መሰረታዊ ጥያቄ ነው። ሶስተኛው የምንመዝናቸውን የትምህርት አይነቶች ለመወሰን በሀገራችን ያሉ የከፍተኛ ትምህርት ተቋማት ምን አይነት የሰው ኃይል ሊያሰለጥኑ ይፈልጋሉ የሚለውንም መተንተን ያስፈልጋል። ትምህርት ምን አይነት ዜጋ ማዘጋጀት አለበት፣ ተማሪዎቻችን ምን አይነት ክህሎት ያስፈልጋቸዋል የሚለው ላይ ከቴክኖሎጂ እድገት ከሳይንስ እድገት ጋር በተያያዘ ተፈላጊ ናቸው የሚባሉ ክህሎቶች አሉ። እነዚህን ክህሎቶች በተለያዩ ትምህርቶች ማሳደግ ይቻላል እና እነዚህ ጉዳዮች ምንድን ናቸው ተብሎ ትንተና ከተደረገ በኋላ ይህን ማዕቀፍ መሰረት ባደረገ ተማሪዎቻችን የሚፈትኗቸውን የትምህርት አይነቶች መወሰን እንችላለን።
ዶክተር ጌታቸውም ውሳኔው ጥናትን መሰረት ማድረግ እንደነበረበት አስገንዝበው እቅዱም ቀድሞ ሊነገር ይገባ ነበር ይላሉ።
ትምህርት መቼም የአመት አይደለም፣ የሳምንት ወር አይደለም፣ እቅድ ነው መሆን ያለበት። የዘመናት እንደውም የአስርት አመታት ከዛ ከዛ በላይ ፕላን የሚጠይቅ ይመስለኛል። ልጆች እኮ ሲያጠኑ ሲማሩ ሲዘጋጁ ቆይተዋል። ይሄንን የሲቪክ ትምህርት ደግሞ ሲያጠኑ ሲዘጋጁ ቆይተዋል እና ዝም ብሎ ድንገት ነው የለም ይሄ ወይም ያኛዋል ማለት ነው አግባብ ነው ብዬ አላስደውም። ልጆቹ የትኛውን ትምህርት መቼ እንዴት ይወስዳሉ የሚለው ነገር በጣም እንደው በድንገት መሆን የሚገባው አይመስለኝም። አይሆንም። ፍራስትሬት ያደርጋሉ ልጆች። ጊዜያቸውን አጥፍተዋል፣ ጉልበታቸውን አጥፍተዋል። እውነት ለመናገር በጣም ስትረስ ያለበት እድሜና የትምህርት ደረጃ ላይ ነው ያሉት። አምናካቸውና ያለፍነውን ነገር ያውቃሉ። በቅርብ 2-3% ብቻ የሚያልፍበት ሂደትን ያውቃሉ በቅርብ ርቀት እና ይህንን ሁሉ ጫና አልፈው በሚገባ ተዘጋጅተው ፈተና ላይ መቀመጥና ውጤታማ እንዲሆኑ ካስፈልገ ምን እንደሚወስዱና ምን እንደማይወስዱ ቀድመው ነው ማወቅ ያለባቸው።
የሚኒስቴሩ ቃል አቀባይ አመለ ወርቅ ህዝቅኤል በበኩላቸው ውሳኔው በአዲሱ ፖሊሲ መሰረት የተዘጋጀውን ስርዓተ ትምህርት መነሻ ማድረጉን ገልጸዋል። በመልቀቂያ ፈተናው እንዲካተቱ የተመረጡት ትምህርቶችም ተማሪዎች እስከ 12ኛ ክፍል ድረስ የሚወስዷቸው እንደሆኑ ተናግረዋል።
ለምሳሌ የስነ ምግባርና የሲቪክ ትምህርት ከዚህ በፊት ይሰጥ ነበር፣ በዚህኛው አይሰጥም። በትምህርት አይነቶች ግን እስከ 10ኛ ክፍል ባለው የሚሰጥበት ሁኔታ አለ። እንደዚህ የሲቪክ ትምህርት፣ ከዛ ውጪ ደግሞ አንዳንድ ትምህርቶች የማዘር ታንግ እንደ ስፖርት የመሳሰሉ ትምህርቶች እስከ 10ኛ ክፍል ድረስ ተካተው 11ኛና 12ኛ ላይ ደግሞ የቤዚክ አካዳሚክ ትምህርቶች እና የሙያ ትምህርቶች ስለሆኑ የሚማሩት። 12ኛ ክፍል ፈተና ደግሞ ከ9ኛ ክፍል ጀምሮ እስከ 12ኛ ጭምር የተማሩትን የሚያካትት በመሆኑ ምክንያት ያልተካተቱ አሉ። ከነዚህ መካከል ሲቪክስን አልተካተተም ማለት ነው።
የአዲስ አበባ ዩኒቨርሲቲው የስርዓተ ትምህርት መምህር ዶክተር ዳዊት በመልቀቂያ ፈተናው የትኛው ትምህርት ይካተት የትኛው ሲቅር የሚለውን ጉዳይ ለመወሰን ሰፋ ያለ ንግግር እንደሚያስፈልግ ያስገነዝባሉ።
ይሄ የአንድ ትምህርት መውጣትና መግባት አይደለም። በኢትዮጵያ የሁለተኛ ደረጃ መልቀቂያ ፈተና ውስጥ ሊገቡ የሚገባቸው በርካታ የትምህርት አይነቶች ይኖራሉ ብዬ አስባለሁ። መጥቀስም ይቻል ይሆናል። ኮምፒውተር አስፈላጊ ስልድ እየሆነ ባለም ላይ እየመጣ ነው። ቋንቋ ላይ ብትሄድ እኛ ሀገር የእንግሊዝኛ ቋንቋን እንፈትናለን። ሀገራዊ ቋንቋዎችን በተለያዩ የፖለቲካ ጉዳዮች ምክንያት አግልለን አንፈትንም። ብዙ ሀገር ብትሄድ ታሪክን ሁሉም ተማሪዎች የሚማሩ ትምህርት ነው። በቴክኖሎጂም ደረጃ ብትሄድ፣ በስነ ጥበብም ብትሄድ በተለያዩ ሀገሮች ተማሪዎችን ፍላጎት መሰረት አድርጎ ጥናት ከተደረገ በኋላ የተለያዩ ትምህርቶች ይቀርቡላቸው እና ማንኛው ተማሪ የትኛውን ትምህርት መፈተን ይፈልጋል፣ ወደፊትስ ምን ማጥናት ይፈልጋል የሚለውን መሰረት ባደረገ ማዕቀፍ የሚወሰኑ ይሆናል ማለት ነው። በዚህ ሂደት ላይ የትምህርት ባለሙያዎችን፣ ወላጆችን፣ ሌሎችም የሚመለከታቸው አካላት ተወያይተው የሚወስኑት ጉዳይ ነው ብዬ ነው የማስበው።
ለመምህሩ ማሳሰቢያ ምላሽ የሰጡት የትምህርት ሚኒስቴር ቃል አቀባይዋ አመለ ወርቅ ህዝቅኤል በ2015 ዓ.ም የተተገበረው አዲሱ የትምህርት ፖሊሲ ሲዘጋጅና ስርዓተ ትምህርቱም ሲቀረጽ በባለሙያዎች ውይይት ተደርጎበታል ነው የሚሉት።
ከመነሻው ካየነው ሮድማፑ ሲዘጋጅ ጀምሮ ከተለያየ ደረጃ የተለያዩ አካላትን ለማወያየት ተሞክሯል። ስርዓተ ትምህርቱ ላይ በተለያየ መንገድ ግንዛቤ ለማስረጽም ተሞክሯል። አሁንም የሚሰራ ነው ያለው። እነዛን ተከትለን አሁንም ቢሆን የወጡ ፈተናዎች እንደ ትምህርት ሚኒስቴር ይሄ ስርዓተ ትምህርቱ መነሻ አድርገን የተወሰነ መሆኑን ለመግለጽ ወጣለሁ።
የዘንድሮው የ12ኛ ክፍል መልቀቂያ ፈተና መቼ እንደሚሰጥ የተጠየቁት አመለ ወርቅ ህዝቅኤል ምላሽ ከመስጠት ተቆጥበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በአይቨሪ ኮስት አዘጋጅነት እየተካሄደ ያለው የአፍሪካ ዋንጫ ብዙ አስገራሚ ውጤቶች እየታዩበት ነው። በመላ አፍሪካ የስፖርት አፍቃሪያን ዘንድ መነጋገሪያ በሆነው ስፖርታዊ አውድ ዙሪያ ኢትዮጵያውያን አስተያየትን አካተናል። አዲስ ቸኮል ያቀርበዋል።
የተካሄደ በሚገኘው የዘንድሮ የአፍሪካ ዋንጫ የማጣሪያና የጥሎ ማለፍ ውድድሮችን አልፎ ለሩብ ፍጻሜ የቀረቡ 8 ክለቦች ተለይተዋል። ቀሪዎቹ 16 ክለቦች ወደ የአገራቸው ተሸኝተዋል። ውድድሩ በስካውኑ ሂደቱ ብዙ ያልተጠበቁ ውጤቶችን ያስተናገደ ነው ተብሏል። ውድድሩን ከጀምሮ አንስቶ የተከታተሉ እንደሆነ ከነገሩን የድሬዳዋ ከተማ ነዋሪዎች አንዱ አቶ ጥለም መገንቶ ወይም በስፋት በሚታወቁበት ቅጽል ስማቸው ሲዳሞ አብዛኛውን የእግር ኳስ እድሜያቸውን ቀድሞ የድሬዳዋ ጥንት ማህበር ቆይቶ ደግሞ የድሬዳዋ ጨርቃጫ ክለብ ላይ በተጫዋትነት በምክትልና ዋና አሰልጣኝነት አሳልፈዋል። በዘንድሮ የአፍሪካ ዋንጫ ታላላቅ ብሔራዊ ቡድኖች እንደተጠበቁት አልሆንም ብለውናል።
አፍሪካ ዋንጫ አንደኛ ነገር ከዝግጅቱ ጀምሮ በጣም ጥሩ ነው። አሱ ስቴዲየሙ መኖ የነበረው ሰረሞኒ ሁሉ በጣም ጥሩ ነው። ግን ግምት የተሰጣቸው ቡድኖች የተጠበቁትን ያህል አላየናቸው። እንደመሰለኝ የንቀትም ሊሆን ይችላል፣ መዘናጋትም ሊሆን ይችላል። ለምሳሌ አሁን ኮትዲቫርን ብንወስድ እንደዛ አይነት ሽንፈት ውስጥ ወድቆ ነበር። ግን ከዛ ተምሮ አሁን በቀደም ለት ከትናንት ወዲያ አይደለም የተጫወተው ያደረገው እንቅስቃሴ ለዋንጫ የሚያሳጨው ይሆናል ብዬ ነው የምገምተው። ክስተት የምለው የትናንትናው ማታ አሁን ማነው ሞሮቆ የጣለው ቡድን ክስተት አለው።
የተጠበቁት ብሔራዊ ቡድኖች እንደታሰቡት ባለመገኘታቸው ላይ ተመሳሳይ አቋም ያለው የቀድሞ የኢትዮጵያ ብሔራዊ ሊግ ክለቦች ተጫዋችና አምባሰልጣኝነት ስራ ላይ የሚገኘው አቶ ዮሴፍ ጌታቸው መንስኤው ከብሔራዊ ቡድኖች ይልቅ በአውሮፓ ክለቦች የሚጫወቱ ተጫዋቾች በሙሉ አቅማቸው ባለመጫወታቸው እንደሆነ ያምናል።
ከድሮም ካየው ካስታወስከው ተኮፈሰውን የአፍሪካን ዋንጫ ላይ የሚመጡት በጣም ራሳቸውን እግራቸውን ጠብቀው በዶላር በጣም በሳምንት ስለሚከፈላቸው አፍሪካን በጣም ተጠንቅቀው ነው የሚመጡት እና ክለቦቻቸው ማስጠንቀቋቸው ባይልኳቸው ራሱ ደስ ይላቸዋል እና ያን ተጽዕኖ የፈጠረው ብዬ ነው የማስበው። ራሳቸውን በጣም እንትን ብለው ነው ንቀው ነው የሚመጡት ፕሮፌሽናሎቹ። በተለይ ስፔን፣ እንግሊዝ እና የሚጫወቱት ከበፊትም እያናደዱ ነው። በነ ካኑ ጊዜ ጀምሮ እግራቸውን እየጠበቁ ነው የሚጫወቱት።
የድሬዳዋ ከነማ ደጋፊው አቶ ሙላ ለብጸጋም የዘንድሮ አፍሪካ ዋንጫ ባልተጠበቁ ውጤቶች የተሞላ ነው ይላል።
በእግር ኳስ ውስጥ የማይጠበቁ ነገሮች ግን እየተመለከትን ነው። ከማንጠብቃቸው እግር ኳሶች አንዱን እንደ ፊልም እያየነው ነው እና ትናንትና የነበሩት ጨዋታዎች ራሱ የሚገርሙ ናቸው እና የአፍሪካ ዋንጫው ትንሽ እንትን ነው በቃ ፈን የሚያደርጉ ናቸው እና የጥሩ አንደኛ ሆነው 7 ነጥብ ይዘው 9 ነጥብ ይዘው ያለፉ ሀገራት በሙሉ ተሰናብተዋል እና እግር ኳሱ በቃ ከእግር ኳስ ደግሞ የሚጠበቅ ስለሆነ እያየን ነው። ፍጻሜው ደግሞ የሚያምር እንደሚሆን አንጠራጠርም።
በእርግጥ በአምናዊ ኳታሩ የዓለም ዋንጫ አፍሪካን ወክሎ የተሳተፉት 5ቱ ክለቦች ማለትም ሴኔጋል፣ ጋና፣ ሞሮኮ፣ ቱኒዚያ እና ካሜሩን ከሩብ ፍጻሜ ውድድር ውጭ ሆነዋል። ፊፋ በሚያወጣው ወርሃዊ የብሔራዊ ቡድኖች ደረጃም ከአፍሪካ ከአንደኛ እስከ አምስተኛ ያሉት ሞሮኮ፣ ሴኔጋል፣ ቱኒዚያ፣ አልጄሪያ እና ግብጽም አሁንም በሩብ ፍጻሜ ውድድር ላይ አናያቸውም። አቶ ዮሴፍ ጌታቸው በዘንድሮ የአፍሪካ ዋንጫ ስም የሌላቸው ቡድኖች ሁሉ ትልቅ ደረጃ ላይ መድረስ እንደሚችሉ ማየታችን ለኢትዮጵያውያን ትምህርት ይሆናል ይላል።
ስሜት የሰጠኝ ጨዋታ በሊጎሬ የአንጎላ ነው። እዛ ድረስ መድረሳቸው እና ግብጽንም ያህል እንደዚህ መፈተተ ነች ለእኛ ለኢትዮጵያኖችም ጥሩ ነው ብዬ ነው የማስበው። በቃ እኔ ትንንሾቹ ሲያሸንፉ ደስ ነው የሚለኝ። ለምን እኛ እንደ በእግር ኳሱ ትንሽ ገና ትንሽ ስለሆነ ያነሳሰናል ብዬ አስባለሁ።
አቶ ጥላሁን የአፍሪካ ብሔራዊ ቡድኖች አቅም የተቀራረበበት ውድድር እያየ ነው ይላሉ።
የታሰቡት ቡድኖች አቅማቸውን ተጠቅመው ህብረታቸውን ተጠቅመው አንድነታቸውን ተጠቅመው ትልቅ ውጤት ነው ያመጡት። ምክንያቱም እነዛ ያገኛሉ ተብሎ የተገመቱት ቡድኖች እንደተባለው ነገር የሰሩት ነገር የለም። ድንገተኛ ዱቡዳ ነው የደረሰባቸው። ስለዚህ ከአሁን በኋላ ያለው የዋንጫ ጨዋታ እንጃ በጣም አመርቄ ነው ብዬ ነው መገምተው። አቅማችንም የአፍሪካ አቅም ምን ያህል እንደሆነ የታየበት ጊዜ ነው ብዬ ነው መገምተው።
አቶ ሙላለም ጸጋይ ደግሞ የውድድሩ ተገማች አለመሆን የአፍሪካ ክለቦች መሻሻል ማሳያ ነው ይላል።
ውድድሮቹን ካያቸው 0-0 አንድ ለባዶ ምናን ባለቀ ሰዓት የሚገቡ ኳሶች ናቸውና ውጥረት ያለበት ነውና የዘንድሮ ደግሞ በሰፊ ጎል ተሸናነፉበት ውስን ነው ያለው ውጥረቱ እንደዛው ነው እና ጠንካራ መሆናቸው ነው የምታይበት የጎል ብዛት የለበትም እንትኑ ላይ ምድብ ድልድሉ ካለቀ በኋላ አሁን ላይ ያለው ብዙም ጎል የምታይበት ነገር አይደለምና ውጥረት ያለበት መሆኑን ያስታውቃል።
ውድድር ባጀማሙር ላይ ቀድሞ እንደነበረ አፍሪካ ብጓጫ ውድድሮች የብዙዎችን ቀልብ የሳባል ነበርም ያለና አቶ ዮሴፍ ውድድሩ ከመጀመሩ በፊት በገበያ ላይ በስፋት ይቀርቡ የነበሩት ውድድሩን የሚመለከቱ የህትመት ውጤቶች አሁን መቅረታቸውን በማሳያነት ይጠቅሳል።
አፍሪካ ዋንጫ ቀዝቅዟል በአብሶ በድሬዳዋ አሁን ብዙ ቤቶች ምን የሚያገባው ምን ተሳይ እንደ በፊቱ አይደለም። የፕሮግራሞች ቀድሞ አለመሸጣቸው የፕሮግራም እነዚህ ኳስ ተጫዋቾች ያሉበትን ከልጅነታችን ጀምሮ የኳስ ተጫዋቾችን ምስል እየቀደድን ነው አንዳንዶቹን መጫወቻም እንደ መጫወቻም አለም እንደ ማስቲካም ቤታችን ለምንለጥፈው ፕሮግራም አለ በትልቁ ትንንሽም ኪሶቻችን ሲዘን አሁን እንደዛ እንኳን ምናስቀረው ነገሮች ይሉ።
የድሬዳዋ ከነማ ደጋፊ አቶ ሙላለም ጸጋዬ ግን ቀድሞም ቢሆን የአፍሪካ ዋንጫ አጀማመሩ ቀዝቀዝ ያለ እንደሆነና ቀስ በቀስ ግን የብዙዎችን ቀልብ እንደሚስብ ነው የሚናገረው። በዘንድሮ የአፍሪካ ዋንጫ ያልተገመቱ ቡድኖች ለሩብ ፍጻሜ እንደደረሱ ሁሉ ለግማሽ ፍጻሜና ለፍጻሜውም እነማን እንደሚደርሱ ለመገመት እንደሚከብድ ነው የስፖርት ባለሙያዎች የተናገሩት። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ ቆይቻለሁ። በቅንብሩ አብሮኝ የቆየው ደግሞ ንጉሱ ታምሬ ነው። መልካም ምሽት።